በተደበርሱ አናራ አስረት ራወት አንተ ትግስት ገመት The Voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ መጋቢት 18 2013 ዓ.ም ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰሎሞን አባተ ነኝ። ክርክር ይዘናል በዚህ ምሽት።
ትግራይ ከጫፍ እስከ ጫፍ አሁን ወደ ድንጋይ ዘመን ተመልሳለች። ባለፉት 30 ዓመታት የተሰሩ በሙሉ መሰረተ ልማቶች፣ ክሊኒክ፣ ትምህርት ቤት፣ ዩኒቨርሲቲ እንዳልነበር ወድሟል።
አፍሪካ ውስጥ በጣም ብዙ ገንዘብ እየሸሸ ይወጣባቸው ነበር ከሚባሉት ሀገሮች ውስጥ ናይጄሪያ፣ ሳውዝ አፍሪካ፣ ኮንጎ ዴሞክራቲክ ሪፐብሊክ እና ኢትዮጵያ ናቸው። ከኢትዮጵያ ግን ይወጣ የነበረው ከደሃው ህዝብ እየተዘረፈ ነበር።
ኤርትራ እኮ ህወሓት ታርጌት ነበረች።
አቶ ዮሐንስ አብርሃ ከቶሮንቶ ካናዳ፣ ዶክተር ዮናስ ብሩ ከዋሽንግተን ዲሲ፣ ዶክተር በርሃ ሀብተ ጊዮርጊስ ከአትላንታ ናቸው። ሶስት ወገኖችን የወከሉ ተሳታፊዎች በወቅታዊና በአነጋጋሪ ጉዳዮች ላይ የያዙት ጠበቅ ያለ ክርክር ቅምሻ ነው። አብረውን ያመሻሉ። እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ዓለም አቀፉ ማህበረሰብ በጋራ በመተባበር ገበያቸው አነስተኛ ለሆኑ ሀገራት ጸረ ኮቪድ-19 ክትባት እንዲለግሱ የዓለም የጤና ድርጅት WHO ዲሬክተር ተማጽኖ አቀረቡ። ዲሬክተሩ ዶክተር ቴድሮስ አድሃኖም ተማጽኖን ያቀረቡት በአሁኑ ሰዓት ድርጅቱ ለማሰራጨት ባቀደው የኮቫክስ ፕሮግራም 10 ሚሊዮን ክትባት እንደሚያስፈልግ በመግለጽ ነው። አርብ ዕለት ጄኔቫ ውስጥ በሰጡት ጋዜጣዊ መግለጫ ላይም ኮቫክስ ክትባቶቹን ለማሰራጨት ግጁ መሆኑን ገልጸው ነገር ግን የሌለን ነገር ልናሰራጭ አንችልም ብለዋል። ስለዚህም ገበያቸው ከፍተኛ የሆነ ሀገራት የኢኮኖሚ አቅማቸው አነስተኛ ለሆኑ ሀገራት መለገስ አለባቸው ብለዋል። 10 ሚሊዮን ብዙም በቂም አይደለም ብለዋል። በሌላ የኮቪድ-19 ወረርሽኝ ዜና ጸረ ኮቪድ-19 ክትባት በሁሉም የእድሜ ክልል ላይ ለሚገኙ በሚገባ መስራቱን ለማረጋገጥ የዩናይትድ ስቴትስ ተመራማሪዎች ለህጻናት የሚሆን ክትባት በማበልጸግ ላይ ይገኛሉ። የመጀመሪያውን የፋይዘር የሙከራ ክትባትም የ9 ዓመት መንትዮችን በመከተብ ጀምረዋል። ውጤቱ ከታወቀ በኋላ ቀጣይ እርምጃዎችን ይፋ እንደሚያደርጉ ተመራማሪዎቹ ገልጸዋል። ከ25 ዓመታት በፊት እንደ አውሮፓውያን አቆጣጠር በ1994 ዓመተ ምህረት 800 ሺህ ሰዎች ያለቁበት የሩዋንዳው የዘር ፍጅት ሲፈጸም የፈረንሳይ መንግስት በዝምታ ሲመለከት መቆየቱንና ጥቃቱን ለማስቆምም የተንቀሳቀሰው ዘግይቶ መሆኑን የፈረንሳይ የምርመራ ኮሚሽን ሪፖርት አስታወቀ። ኮሚሽኑ በዚሁ ሪፖርቱ በዘር ፍጅቱ ውስጥም ሆነ በሩዋንዳ የቱትሲ ማህበረሰብ ላይ ለተፈጸመው ዘግናኝ ድርጊት የፈረንሳይ እጅ ስለመኖሩ የሚያሳይ መረጃ የለም ብሏል። ፈረንሳይን በወቅቱ ይመሯት በነበሩት ፕሬዚዳንት ፍራንሷ ሚትራንድ የስልጣን ዘመን የሩዋንዳን የዘር ጭፍጨፋ ለማስቆም በቂ ጥረት አላደረጉም በሚል በከፍተኛ ሁኔታ ወቀሳና ትችት ሲቀርብበት ቆይቷል። በዚህ ጉዳይ ላይ ምላሽ ለማግኘት የአሁኑ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እንደ አውሮፓውያን የቀን አቆጣጠር በ1919 ዓመተ ምህረት 15 አባላት ያሉት የምርመራ ኮሚሽን አዋቅረው ሪፖርቱን በመጠባበቅ ላይ ነበሩ። ኮሚሽኑም ከ1990 ዓመተ ምህረት የዘር ጭፍጨፋው እስከተፈጸመበት እስከ 1994 ዓመተ ምህረት ድረስ በነበረው ሁኔታ ላይ ለ2 ዓመታት ምርመራ ሲያደርግ ቆይቶ ውጤቱን ለፕሬዝዳንቱ አቅርቧል። ሪፖርቱም በወቅቱ በሩዋንዳ ቱትሲዎች ላይ ለተፈጸመው የዘር ማጥፋት ጭፍጨፋ ከባድ ኃላፊነትን ትሸከማለች ይላል። ፈረንሳይ ፖለቲካዊ፣ ተቋማዊ ምሁራዊ ስነ ምግባራዊና የሞራል ከባድ ኃላፊነቶችን ባለመወጣት እንዳላይ ያልፋለች ማለቱንና ፈረንሳይን ተጠያቂ ማድረጉን የፕሬዝዳንት ማክሮን ቢሮ ኃላፊዎች የገለጹ ሲሆን ሆኖም ሪፖርቱ የዘር ማጥፋት ፍጅቱ ከተጀመረ በኋላ ፈረንሳይ የጦር መሳሪያ ለሩዋንዳ ስለማቅረቧ የተገኘ ምንም አይነት መረጃ የለም ብሏል። የሩዋንዳ መንግስት ስለ ሪፖርቱ ትላንት ባወጣው መግለጫ ፈረንሳይ በጭፍጨፋው ወቅት ምን አይነት ሚና እንደነበራት የጋራ መግባባት ላይ ለመድረስ የሚያግዝ አንድ ጠቃሚ እርምጃ ነው ብሎታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በሚያንማር ተቃውሞ ላይ ዛሬ 90 ሰዎች ተገደሉ። የአይን ማኞች እንደተናገሩት የዲሞክራሲ አቀንቃኝ ሰልፈኞች ላይ መፈንቅለ መንግስት አካሂዶ ስልጣን የያዘው ወታደራዊ ቡድን በወሰደው የኃይል እርምጃ በተለያዩ የከተማው ክፍሎች ሰዎች ተገድለዋል። ዛሬ የተሰማው የሟቾች ቁጥር ወታደራዊ ቡድኑ ስልጣኑን ከያዘበት የካቲት 1 2021 ዓ.ም ጀምሮ የመጀመሪያውና ከፍተኛው ነው ተብሏል። ከሚያንማር የሚወጡ ዘገባዎች እንደጠቆሙትም ማንዳላይ በተባለች ከተማ የአምስት ዓመት ታዳጊን ጨምሮ 23 ሰዎች ሲገደሉ ያንጎ በተባለች ከተማ ደግሞ ከፖሊስ ጋር በነበረ ግጭት 24 ሰዎች ተገድለዋል። የመንግስት የጸጥታ አስከባሪዎች ዛሬ በተመሳሳይ በሌሎች ከተሞች ዜጎችን መግደላቸውን የሚያረጋግጡ መረጃዎች እየወጡ ነው። አንድ ነዋሪ እቤታችን ውስጥ ብንቀመጥ እንኳን ልክ እንደ ወፍና ዶሮ እየገደሉ ነው ብለዋል። ግብጽ ካይሮ ውስጥ አንድ ህንጻ ተደርምሶ 5 ሰዎች ህይወታቸው ሲያልፍ 24ቱ ደግሞ መቁሰላቸውን የሀገሪቱ ባለስልጣናት ገለጹ። 10 ፎቆች ከነበሩት ፍርስራሽ ውስጥ ተውጠው እስካሁን ያልወጡ ብዙ ሰዎች መኖራቸውን የአይን እማኝ ለሮይተርስ ዜና ወኪል ገልጿል። የእርዳታ ሰራተኞች በህይወት የተረፉ ሰዎችን ለማዳን ርብርብ እያደረጉ ነው። ለህንጻው መደርመስ ምክንያት ምን እንደሆነ እስካሁን የታወቀ ነገር የለም። አድማጮች፣ ለዜናው የተመደበው ሰዓት እዚህ ላይ አበቃ። ከቀዳሚ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ጽዮን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13763 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 18 2013 ዓመተ ምህረት ምሽት ፕሮግራም ነው። የተከበራችሁ አድማጮች፣ የስርጭት ሞገዶች ማስታወሻ አለኝ። የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት በአማርኛ በአፋን ኦሮሞና በትግርኛ በየዕለቱ ከምሽቱ 2 ሰዓት ተኩል እስከ ምሽቱ 4 ሰዓት ተኩል የሚያሰራጫቸውን መደበኛ ፕሮግራሞች ከነገ እሁድ መጋቢት 19 ጀምሮ የምታገኙት በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ15070 ኪሎ ሄርትስ ይሆናል። ከምሽቱ 2 ሰዓት የሚጀምረው ጋቢና የወጣቶች ፕሮግራማችንን በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 ኪሎ ሄርትስ ላይ ልታገኙ ትችላላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይም በቀጥታ ልታደምጡን ትችላላችሁ። አሁን ወደ ምሽቱ የመጀመሪያ ቅንብር ላሻግራችሁ። ክርክር። ሶስት ወገኖችን የወከሉ ተሳታፊዎች በወቅታዊና በአነጋጋሪ ርዕሶች ዙሪያ የያዙት ጠበቅ ያለ ክርክር ነው ተከታዩ። ትግራይ ክልል ውስጥ ያለውን እንዲሁም ኢትዮጵያ የምትገኝበትን አጠቃላይ ሁኔታና ኤርትራን ጨምሮ እያወዛገቡ ያሉ ጉዳዮች ተነስተዋል። በተከታዩ ክርክር ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ ለፓርላማው ባሰሙት ንግግር የተነሱ ጉዳዮችን ጨምሮ ሰሞኑን እየተስተዋሉ ያሉ ሁኔታዎችም ይፈተሻሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ተሳታፊዎቹ ራሳቸውን ያስተዋውቁና ወደ ክርክራቸውን ዘልቃለን።
አመሰግናለሁ። ካናዳ ነው ያለሁት። ዮሐንስ አብርሃ እባላለሁ። ጠቅላይ ሚኒስትር ሰራተኛ ነበርኩኝ ላለፈው 12 ዓመታት በዋናው መስሪያ ቤትም በውጭ ላሉ ኤምባሲዎችም በፓሪስ እና በብራሲልስ ሰርቻለሁ። አሁን ውጭ የትግራይ መንግስትን ወክሎ ስራ የሚሰራ ኮሚቴ አለ። ከዛ ኮሚቴ ጋር አብሬ እየሰራሁ እገኛለሁ።
በርሄ ሀቶ ጊዮርጊስ እባላለሁ። ትውልድ ሀገሬ ኤርትራ ያደኩበት ኤርትራ በኮሌጅ ደረጃና ከዛ በኋላ ስራ ኢትዮጵያ ለረጅም አመታት ቆይቻለሁ። ከዛ በኋላ ወደ አሜሪካን ሀገር መጥቼ እዚህ በአስተማሪነት ዩኒቨርሲቲ ስራ ነበር። አሁን ጡረተኛ ነኝ።
ዮናስ ሩባላለሁ። ዋሽንግተን ዲሲ አካባቢ ነው የምኖረው። በዓለም ባንክ ውስጥ ኢንተርናሽናል ኮምፓሪዝን ፕሮግራም የሚል በ190 ሀገር ላይ የሚካሄድ የኢኮኖሚ ማነጻጸሪያ ድርጅት በዛ ውስጥ ምክትል ግሎባል ማናጀር ሆኜ ስራ ነበር። አሁን በብዛት በዚህ በኢትዮጵያ ዳያስፖራ ስራ ላይ ነኝ። የምሳተፈው በዛ ላይ ነው። በቅርብ ጠቅላይ ሚኒስትሩ ያቋቋሙ የኢትዮጵያ ኢንዲፔንደንት የኢኮኖሚክ አድቫይዘሪ ካውንስል አባል ነኝ።
አመሰግናለሁ እንግዶቼ ሶስታችሁንም። በሰሞኑ ወቅታዊ ጉዳዮች እንጀምራለን። ወደ ኋላም መለስ ብለን አንዳንድ መሰረታዊ ጉዳዮች እናዛምዳለን። ይበልጡን ደግሞ በክርክሩ መቋጫ ለአካባቢው ሕዝብ ቀጣይ ሕይወት ይበጃል፣ አብረው ያኗኑሯል የሚለው ሀሳብ ላይ እየበኩላችሁን እንድትፈነጥቁ እድል ሰጣችኋለሁ። የትግራይ ቀውስ ጋር የተዛመዱ ልዩ ልዩ ርዕሰ ጉዳዮች እናያለን። አጠቃላይ የኢትዮጵያ ወቅታዊ ሁኔታ፣ የዩናይትድ ስቴትስን ሰሞንኛ ጥረት እንዲሁም ኤርትራን የሚመለከቱ ጉዳዮች ያካትታል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ ያሰሙትን ንግግር መነሻ እናደርግ። በወቅታዊው የኢትዮጵያ ይዞታም ሆነ በትግራይ ባለው ቀውስ እንዲሁም በአጠቃላይ የአካባቢው ጉዳይ ላይ ጠንከር ያሉ አስተያየቶች ሰጥተዋል። እስካሁን ሲዘገቡ የነበሩ ሪፖርቶችም ላይ ትችቶችን አቅርበዋል። ቀጣዩንም መሆን አለበት የሚሉትን ለሀገራቸውም ለአካባቢው ይበጃል ያሉትን ሀሳብ አቅርበዋል። ንግግሩን የመስማት እድል ገጥሟችሁ ከሆነ ከጠቅላላ ሀሳባችሁ ልነሳና አንዳንድ የተመረጡ ድምጾችን ሊያነጋግሩ የሚችሉ ሀሳቦችን አሰማችኋለሁ። አቶ ዮሐንስ ቅድሚያውን እድል ለሰጡት
አዳምጫለሁ። በርከት ያለ ነገር ማንሳት ይቻላል። ከጠቅላይ ሚኒስትሩ ንግግር የተወሰኑትን ነገሮች ለማንሳት ጠቅለል ያሉትን፣ አንደኛው ምናልባት ከዚህ በፊት አልተደረገም፣ አልሆነም፣ አልተፈጸመም ሲባል የነበረ ነገር አንድም ሁለትም ሶስትም ነገሮች በግላጭ ያመኑበት ነበረ። በፓርላማው እኛ በጣም ትልቅ የሆነ ግፍ ተፈጽሟል የምንለው ነገር ጠቅላይ ሚኒስትሩ እጅጉን አውርደው ለጦርነት ወቅት ሊያጋጥም ነገር እንደሆነ አድርገው ያቀረቡበት የነበረ ነው። አጀማመሩ በተመለከተ ጦርነቱ አጀማመርም እንደዚሁ ከመጀመሪያ ጀምሮ ሲዋሽ የነበረውን ውሸት ተመልሶ በፓርላማውን የሰማንበት ነው። ጦርነቱ የተጀመረው የሰሜን እዝ ስለተመታ ነው የሚለው ሁኔታው ሌላ ነው። እንደሚታወቀው ጦርነቱ የሰሜን እዝ ስለተመታ አይደለም የተጀመረው። የሁለት አመታት ከዛ በላይም ዝግጅት የተደረገበት ጦርነት በዛኛው ማታ ጦርነቱ ተጀመረ በተባለበትም የትግራይ አመራሮችን ለማሰር የመጣ ኃይል ተመቶ የተመለሰበት ስለነበረ ማን እንደጀመረው ግልጽ ነው። የዶክተር አብይ መንግስት ነው የጀመረው ጦርነቱ። ይህንንም ለማስተባበል እና እንደገና ለመዋሸት ተችሏል ብዬ ነው የምወስደው በፓርላማው። ሌሎች ግን በርከት ያሉ ነገሮች አሉ። ወደ ዝርዝር ልገባ ከሆነ ላስፈጭ፣ ካልሆነ ግን በኋላ ልመለስ።
ምን ያነሳል። አመሰግናለሁ አቶ ዮሐንስ። በአጭሩ ልክ እርስዎ እንዳደረጉ ሁላችንም እንዲሁ እድል ሰጥና ሊያነጋግሩ የሚችሉ ግራና ቀኝ የምታያቸው ሀሳቦችን ከእሳቸው ድምጾች የተወሰኑትን እናነሳለን። ዶክተር ዮናስ የእርስዎ ነው እድሉ። በንግግራቸው ይዘት ከታዘቡት እስከ ዛሬ ለነበሩት ክርክሮች ትርጉም አለው ፋይዳ አለው የሚሉት ነገር ምካለ?
እሺ፣ በጣም አመሰግናለሁ። መቼም የአሁኑ ቀውስ ወይም ጦርነት ማናነሳው እንዴት ተነሳ የሚለው ብዙም የሚያጨቃጭቅም ግራ የሚያጋባም አይደለም። ግልጽ የሆነ ነገር ነው። የትግራይ አመራሮች በግልጽ መጥተው ፕሪኤምፕቲቭ የሆነ አክሽን ነው ብለው በቴሌቪዥንም በቪዲዮም ያስተላለፉባቸው መልእክቶች አሉ። በእንግሊዝኛው ፕሪኤምፕቲቭ ማለት እንግዲህ ከመቀደማችን በፊት እንቅደም ብለን እኛንን ጦርነቱን የጀመርነው ነው። ከዛም አልፎ የአሜሪካን ሴክሬታሪ ኦፍ ስቴት ሚስተር ማይክ ፖምፔዮ የቲፒኤልኤፍ ወይም ህወሀት ጦርነቱን እንደጀመረ ህይወት እንዳጠፋ የሚያሳዝን ጉዳይ እንደሆነም የተናገሩበት አለ። ግን ደግሞ ከዛም ወደኋላ ተመልሰን ያ ትሪገር ፖይንት ነው፣ ያ የተጫረበት ነው። ሆኖም ግን ከዛ በፊት ያሉ ብዙ ቅድመ ሁኔታዎች አሉ የሚለው ውስጥ በምንገባበት ጊዜ ደግሞ ግልጽ በሆነ መንገድ ጠቅላይ ሚኒስትር አብይ ስልጣን ከያዙበት ጊዜ ጀምሮ ህወሀት ያደርጋቸው የነበሩት ዝግጅቶች ላይን ባይ ላይን ተራ በተራ ከነ ቅደም ተከተሉ ማቅረብ ይቻላል። በዚህም ላይ እድል ከሰጠኝ አስቀጣም ይችላል። ይሄንን አባባል ግን የኢትዮጵያ መንግስት ነው የጀመረው ብሎ ማለት ታሪክን ሪቫይዝ ከማድረግ በላይ አይ ቲንክ ትክክለኛ ያልሆነ አቀራረብ ነው። ለዛም እንዳልኩት መረጃዎች አሉ ራሱ የተላለፉ።
መልካም ዙም የሚያነጋግሩ ሐሳቦች ስላሉ ቶሎ ቶሎ እንድትቀባበሉ በተቻለ መጠን አጠራ አጠራ አድርጋችሁ ብትመልሱ ዶክተር በርሄ ወደርሶ ነው የምመጣው። እርሶም የጠቅላይ ሚኒስትሩ ንግግር የመስማት አጋጣሚ ከነበረው?
አዎ ሰምቻለሁ። በየአቅጣጫው የተሰነዘረው ትንተናም ሳይሆን የፕራይም ሚኒስትሩ ቃል ነው ብለው አሳስተው የሚያቀርቡ ብዙ አይቻለኝ እና ይሄ ስዕሉ በቀላሉ የሚያሳይ ነው። ለምሳሌ እኔ እንደሰማሁት ጠቅላይ ሚኒስትሩ ያሉት ኤርትራ የኢትዮጵያ ፌዴራላዊ ሰራዊት ይዞት ከነበረ ቦታ ስለለቀቀ የሀገሩ መከላከያ ኃይል ቦታ ለመያዝ ተንቀሳቅሶ አንዳንድ ቦታዎችን ቫኬትድ የሆኑት ቦታዎችን ይዘዋል አሉ እና ይሄ ራሱን ድንበር ለማስከበር ሀገሩን ለመከላከል ነው። ከዚህ ጋር አብሮ የሚሄደው ምንድን ነው? ኤርትራ እኮ የህወሀት መንግስት ታርጌት ነበረች። ለስንት ዘመናት በፍርድ የተወሰነውን በኮሚሽን የቴሪቶሪ ባድመ ውሳኔ የተሰጠበት በፍርድ የተወሰነውን ቦታ ሰራዊቱ ከዛ አይወጣም ብለው ኢትዮጵያ ፌደራላዊ መንግስት ሰራዊቱን ለማንቀሳቀስ ለማሽጋገር ሰዎቹን ለመለወጥ ቢፈልግም ምንም ማድረግ አትችልም ብለው ከልክለው ፌደራል መንግስት ሆስቴጅ ሆኖ የነበረበት ጊዜ ነው እና የትግራይ ሰራዊት ደግሞ ኤርትራን ለማጥቃት ቀደም ብሎ ባወጣው መመሪያ መሰረት የታላቋ ትግራይ ፌዴሬሽን ለመመስረት ኤርትራን ለመውረር በግዛቱ ስር ለማስገባት በጽሁፍ ያወጣው ያንን ህልም ለመተርጎም ሲቃዥ የነበረ አካል ነው እና አሁን ይሄ ደግሞ የመጣው ኢትዮጵያ ማዕከላዊ ፌዴራላዊ መንግስት ብቻ አይደለም የዚሁ ጥቃት ተጎጂ የሚሆነው። ኤርትራም ታርጌት ውስጥ ነች። አይታችሁታል፣ ሚሳይል ተተኩሰዋል፣ አስመራ ድረስ እንትን መጥተዋል ብለዋል። እና ያ የተወሰደው እርምጃ አውቆ ራሱን ለማሳበድ የሚፈልግ ሰው ካልሆነ በስተቀር ወይ መንግስታት ሌላ አልቴሪየር የሆነ ሞቲቭ ያላቸው ካልሆኑ በስተቀር ሲሉ በጣም ክሊር ነው መጥቶ ኤርትራን ወሮ አገሪቷንም ደምስሶ ካላጠፋ መንቀሳቀስ አትችሉም ማለት ነው። ሚሳይል ተኩሷል። ዝግጅቱ በሙሉ እዛ የነበረው ኤርትራን ለማጥፋት ነው። ይህን የታወቀ ነው እና የኤርትራ መንግስት የወሰደው እርምጃ በጣም በጣም የተቆጠበና ከሁኔታው ጋር አብሮ የሚሄድ ነው። ራሱን ለመከላከል ነው ደግሞ ጠቅላይ ሚኒስትሩ እንዳሉት። ሌሎች ግን ምንድን ነው ያሉት? የኤርትራ ሰራዊት ኢትዮጵያ ውስጥ መግባቱ ተቀብለውታል። የት ቦታ ደረሰ እንዲሆነ ምናምን የሚባል ነገር የለም። እና ይሄ አሁን ምንድን ነው የሚያሳየን? ፕሮፓጋንዳ አንድ መሳሪያ ነው ከሚለው ዘይቤ አብሮ የሚሄድ እንቅስቃሴ ነው። አይሮፕላን መውደቁንም ብዙ ነገር መደረጉንም እንሰማለን። ይህም ከእሱ ጋር አብሮ ነው። እኔ ስለሱ እንኳን መናገር አልፈልግም። ስቱ ማች
መልካም። አቶ ዮሐንስ ወደ እርሶ ከመመለሴ በፊት ቀደም ቃል በገባሁት መሰረት የጠቅላይ ሚኒስትሩን አንዳንድ ድምጾች እያሰሙ በየበኩላችሁ የምትሰጡትን አስተያየት እናካት። የጠቅላይ ሚኒስትሩ በንግግራቸው ካቀረቧቸው ዝርዝሮች ውስጥ አንዱ የተበደልነው እኛ መልሰንም የምንከሰሰው እኛ ነን ሲሉ ይወቅሳሉ።
ሁለተኛ ጊዜ ጫንቃኝ ተገርፌ ልብሴን መገፈፌ ይላል ያገሬ ሰው። ይሄ ሁሉ በደል ደርሶብን የሀገር ኢኮኖሚ የሚያናጋ አገር የሚያዋርድ ስራ ተዘርቶብን ተነጥቀን ተዘርፈን ተገለን ተክደን ስናበቃ መልሶ እኛን ወንጀለኛ ለማድረግ ጥረት ይደረጋል። ይሄ አሳዛኝ ነገር ነው። የኔ እምነት ጦርነቱን እውነት አሸንፏል፣ ፕሮፓጋንዳውን እውነት ያሸንፈዋል። ችግር የለም፣ የጊዜ ጉዳይ ነው።
አቶ ዮሐንስ እንደሰሙት የተደረገው የፕሮፓጋንዳ ዘመቻ ነው፣ እሱም ቢሆን የጊዜ ጉዳይ ነው ይላሉ። ነገር ግን እንደተባለው ሳይሆን በደሉም የደረሰው በእኛ ላይ ነው ነው የሚሉት ጠቅላይ ሚኒስትሩ ምን ይላሉ?
በጣም አመሰግናለሁ። ንግግሩ በጣም ግልጽ ነው። ለምን እንደዛ እንደተነገረም ግልጽ ነው። ጠቅላይ ሚኒስትሩ ለምን እንደዛ ብለው እንዳነሱ ከፈቀድክልኝ ወደዚህ ቀጥተኛ የሆነ ጥያቄ ምላሽ ከመስጠቴ በፊት አጀማመሩ ላይ ክላሪቲ ግልጽነት መኖር ስላለበት የተወሰኑ ነጥቦችን ላንሳ።
በአጭሩ የእርስዎን መከራከሪያ ማቅረብ ይችላል።
የምንጀምረው ከ2018 መጋቢት ነው። ዶክተር አብይ ስልጣን ከያዙ ጊዜ ጀምሮ ትግራይ እና የትግራይ አመራሮች ላይ ሲሏቸው የነበሩ ነገሮች በሙሉ የትግራይ አመራሮች ላይ እና ትግራይ ሲሏቸው የነበሩ ሲያራምዱት የነበረ ነገር ጦርነት የሚጀምረው ከዛ ነው። መባረሩ የባለስልጣኖቹ መባረር ማለት ነው። ከዛ በኋላ ለኢኮኖሚው ማዕቀብ ማድረጋቸው ትግራይ ላይ መንገድ ተዘግቷል እንደምናውቀው ከአዲስ አበባ ወደ ትግራይ የሚሄደውን መንገድ ከዛ በኋላ አንበጣ ሲመጣ አንበጣ መከላከያ ከልክለዋል። የኮቪድ መከላከያ ከልክለዋል። ሳብሲዲ የበጀት ድጎማ ከልክለዋል። ሴፍቲኔት ፕሮግራም እንደዚሁ ከልክለዋል። ይህን ሁሉ ነገር ከተደረገ በኋላ ዝግጅት እንደነበረ የአማራ የጸጥታ ኃላፊዎች ሲናገሩ ነበር። ሁኔታው ካለፈ በኋላ ማለት ነው። በግልጽ ነው የተናገሩ ተዘጋጅተን ቆይተናል ብለዋል። የኤርትራውን ስላነሱ ዶክተር በርሄ ፕሬዚዳንት ኢሳያስ ልዑክ ከመላካቸው በፊት ወደ አዲስ አበባ የተናገሯቸው ነገሮች ነበሩ። ግልጽ የሆኑ ጌም ኦቨር የሚል ንግግር ተናግረው ነበረ። ጌም ኦቨር ማለታቸው ብቻ ሳይሆን በትግርኛ ፖለቲካዊ ፍጽቦ ብለዋል። የፖለቲካ እጥለት ማለት ነው። ኢትዮጵያ ውስጥ ህወሓት የሚባል ነገር እንዳይኖር ከትግራይ የሚወጣ ኤሊት እንዳይኖር እናጠፋለን ብለዋል። ምናልባት ኤርትራን በዛ ደረጃ ማጥቃትና ማጎሳቆል አስፈላጊ ሆኖ ከሆነ በሁለት ሺህ ማድረግ ይቻል ነበረ። የሁለት ሺህ ጦርነት ጊዜ ማለት ነው። ይህን አልተደረገም። ክሊርሊ ግን ይሄ ጦርነት ሁለት ዓመት ሙሉ ምልልስ ተደርጎ በአዲስ አበባና በአስመራ መካከል በሁለቱም በፕሬዚዳንት ኢሳያስ እና ዶክተር አብይ መካከል እቅድ ታቅዶበት እቅድ መታቀድ ብቻ ሳይሆን አስፈላጊ ዝግጅት ተደርጎበት እንግዲህ ለአድማጮቹ አንድ እንትን ሰጣቸዋለሁ ራሳቸው እንዲመረምሩ። ከ1000 ኪሎ ሜትር በላይ ነው በኤርትራና በትግራይ መካከል ያለው ድንበር። 1000 ኪሎ ሜትር በላይ የተበተነውን የመከላከያ ኃይል በሁለት በሶስት ሰዓት ጥቃት የትግራይ ኃይል ጥቂት የሆነ የትግራይ ኃይል አጥቅቶ ጉዳት ፈጽሞበታል ብሎ ማለት ምንም አይነት ዝግጅት ሳያደርግ የኢትዮጵያ ሰራዊት የትግራይ ኃይል ስላጠቃ ደግሞ በሰዓታት ልዩነት በሁሉም ግንባሮች በምዕራብ፣ በደቡብ፣ በኤርትራ በሙሉ በአንድ ጊዜ ያን ያህል ኃይል አስገብቶ ጦርነት መክፈት የሚያስችልበት እውነታው ግን ክሊር የሆነ ግልጽ የሆነ ዝግጅት ተደርጎበት እቅድ ታቅዶበት ትግራይን እስከ መጨረሻው ለማጥፋት የተደረገ ጦርነት ነው። ይህን ጦርነት ማን ሊጀምረው እንደሚችል ቅድም እንደገለጽኩት ፕሬዚዳንት ኢሳያስ ከዶክተር አብይ ጋር ሆነው የጀመሩት ጦርነት ነው። ይህን ጦርነት ብዬ ነው ብለው ጠቅላይ ሚኒስትሩ ወደ አነሱት ስገባ የተጎዳ ነው እኛ የምንወቀሰው ደግሞ እኛ ብለዋል። እንግዲህ ትግራይ ውስጥ ባለፉት 5 ወራት የሆነው ነገር በተለያዩ ሪፖርቶች ሰምተናቸዋል። አምነስቲ ሪፖርት አውጥተዋል። ሲኤንኤን ሪፖርት አውጥተዋል። ፎረን ፖሊሲ ሪፖርት አውጥተዋል። ሂማን ራይትስ ዎች ሪፖርት አውጥተዋል። የኢትዮጵያ የሰብአዊ መብት ኮሚሽን ራሱ ሪፖርት አውጥተዋል። እኛ ባለን መረጃ እዛ መሬት ላይ ያሉትን ሰዎች እንደሚሉት እስካሁን ከ50 ሺህ በላይ የትግራይ ንጹሐን ዜጎች ተገድለዋል። የኢትዮጵያ መከላከያ ሰራዊት፣ የአማራ ሚሊሻ፣ የኤርትራ ሰራዊት እነዚህ ተቀናጅተው ይህንን ጉዳት አድርሰዋል። የሰው ህይወት ነው እየጠቀስኩ ያለሁት። ባለፉት 17 ዓመታት የትግል ዓመታት ትግራይ ያጣችው በወታደር 60 ሺህ የሚሆን ነው። በ4-5 ወራት ሲቪል ወታደር እየጠቀስኩ አይደለም። ትግራይ ከጫፍ እስከ ጫፍ አሁን ወደ ድንጋይ ዘመን ተመልሳለች። ባለፉት 30 ዓመታት የተሰሩ በሙሉ መሰረተ ልማቶች፣ ክሊኒክ፣ ትምህርት ቤት፣ ዩኒቨርሲቲ እንዳልነበር ወድመዋል። ማን እንዳወደመው እኛ ትግራይ ልጆች እየተናገርን ያለም አይደለም። እዛ ያሉት የእርዳታ ድርጅቶች፣ የኢትዮጵያ ሰብአዊ መብት ኮሚሽን ወድመዋል። ያወደሙት ደግሞ እነማን እንደሆኑ በግልጽ አስቀምጠዋል። የኤርትራ ሰራዊት፣ የአማራ ሚሊሻ፣ ከዛ በኋላ ደግሞ የፌዴራል ኃይል። እነዚህ የፈጸሙትን በደም ያለ ኢትዮጵያ ውስጥ ያውም ጩኸቱ እንዳይሰማ ተገድሎ ግድያው እንዳይሰማ ቶታል የሆነ ብሎክ አውት የግንኙነት መስመር በሙሉ ተዘግቶ ትግራይ ይህንን በደል እንዲደርሳት ተደርጓል።
መልካም ዶክተር ዮናስ ወደ እርስዎ ነው የምመጣው። የተደራረቡ ጥያቄዎች አንስቼ የቱንም ሳትመልሱኝ እንዳትቀሩ። ጠቅላይ ሚኒስትሩ ባቀረቡት ንግግር ላይ ቀደም ብሎ በቀረቡ ሀሳቦችም ላይ የበኩሎን መከራከሪያዎች ማቅረብ ይችላሉ። እድሉ የእርስዎ ነው።
እሺ፣ ጠቅላይ ሚኒስትሩ ባሉት ላይ ምንም ችግር የለኝም። ከአንድም 2 ወይም 3 አርቲክሎች በዛ ላይ ጽፌ ያለሁኝ እነዛን ነገሮች ትክክል መሆናቸውን የሚያሳዩ። አሁን አቶ ዮሐንስ ያነሱት ነጥብ ላይ ከተመለስን ጦርነቱ የተነሳው በ2018ም አይደለም። ወደኋላ መለስ ብለን 2015ም ላይ መሄድ እንችላለን። የኢትዮጵያ ሕዝብ ከጥግ እስከ ጥግ የህወሓትን አስተዳደር አንፈልግም ብሎ ተነሳ። የህወሓት አስተዳደር በስልጣን ላይ በነበረበት ጊዜ እድል ነበረው የህዝቡን ችግር የመፍታት፣ ህዝቡ የሚጠይቀውን ሪፎርም የማድረግ፣
ያ የባሰ መጥቶ በ2016 በ2017ም የተወሰነ ድል ነበረው። እንዲሁም በፊቱ የውጭ ጉዳይ ሚኒስተር ሲናገሩ ይሄ ነገር ይዞን ሊጠፋ ነው መመለስ አልቻልንም የትግራይንም ህዝብ ከደነዋል ይሄ ነገር ወደ መጥፎ ቦታ እየሄደ ነው ባሉበት ጊዜም ስልጣኑን ይዞ መቆየት ፈለገ። የጠቅላይ ሚኒስትሩ አይደሉም የቲፒኤልኤፍን መንግስት ያወረዱት የኢትዮጵያ ህዝብ ነው። ይሄን ነገር ደግሞ ያደረገበት ሁለት ምክንያቶች አሉ። የቲፒኤልኤፍ አስተዳደር ከመጀመሪያ ጊዜ ጀምሮ ከመሰራረቱ ጀምሮ የትግራይን የበላይነት ለመገንባትና ሌሎቹን በእንግሊዝኛ ሉቲንግ አርምድ ሉቲንግ ነው የምለው አስገድዶ ትግራይን የማልማት ዘመቻ ነበር። ይሄን ለመመልከት ደግሞ ይሄ አለ አማራ አለ ወይንም የኢትዮጵያ መንግስት አለ ወይንም ቲፒኤልኤፍ አለ አይደለም የ2017 እና የ2020 የወርልድ ባንክ ጥናቶች አሉ። ጥናቶቹ ምንድነው የሚሉት? ከአዲስ አበባ ቀጥሎ በሮድ ዴንሲቲ በኢንፍራስትራክቸር የመጀመሪያው መቀሌ ነች። በረሃብ ይሄ ሲቪር ፖቨርቲ በሚባለው መስፈርት ሲመለከቱት የወርልድ ባንክ ትግራይ ውስጥ 5% ነበረ ሲቪር ፖቨርቲ ያለው ማለት በጣም የባሰበት ድህነት ያለው። የአማራ ክፍል ውስጥ 31% ነበረ። ይሄ እንግዲህ በአማራ ክፍል ውስጥ በኢትዮጵያ ካለው በፖፑሌሽን ፕሮፖርሽን የበለጠ ደሃ ነበር። በኦሮሞ ውስጥ 18% ነበር። በደቡብ ህዝብ ወደ 28% ነበረ። በሌላም በኤነርጂ መስፈርት ሲመለከቱት ከአዲስ አበባ ቀጥሎ መቀሌ ነበረ። ይሄ ግልጽ የሆነ ነገር ነው። በአንደኛ በኩል የሌላውን ህብረተሰብ ንብረት ወደ ትግራይ ልማት የማዞሩ ግልጽ የሆነ ነገሮች ነበሩ። ከዛም ያልፍና ብዙ ጥናቶች ያሳዩት ምንድነው በቲፒኤልኤፍ አመራር ጊዜ ሀገር እየተዘረፈ ይወጣ የነበረው ዶላር በአፍሪካ ውስጥ በጣም ብዙ ገንዘብ እየሸሸ ይወጣባቸው ነበር ከሚባሉት ሀገሮች ውስጥ ናይጄሪያ፣ ሳውዝ አፍሪካ፣ ኮንጎ ዴሞክራቲክ ሪፐብሊክ እና ኢትዮጵያ ናቸው። እነዚህ ሌሎቹ ሶስቶቹን የተመለከትከው እንደሆነ ኮንጎ ሪፐብሊክ፣ ሳውዝ አፍሪካ፣ ናይጄሪያን የተመለከትከው እንደሆነ ዝርፊያው የነበረው ከኦይል፣ ከዳይመንድ፣ ከጎልድ ከመሳሰሉ ማይኖች የሚመጣ ነበር። ከኢትዮጵያ ግን ይወጣ የነበረው ከዳሃው ህዝብ እየተዘረፈ ነበር። ያ መሮት ነው የኢትዮጵያ ህዝብ የተነሳው። ከዛም በኋላ ግን 2018 ላይ የመጣ እንደሆነ ጠቅላይ ሚኒስትሩ ሲመጡ በርግጥ ብዙ የትግራይ ተወላጅ ሰዎች ስልጣናቸውን አጥተዋል። ያ ደግሞ ትክክል የሆነ ፖሊሲ ነበር። ለምን? ቲፒኤልኤፍ ስልጣን ላይ በነበረበት ጊዜ ጠቅላላ ስልጣኑ የተያዘው በብዛት በትግራይ ሰዎች ነበረ። ሴኩሪቲ የተመለከትክ እንደሆነ፣ ሚሊተሪ የተመለከትክ እንደሆነ 5% የኢትዮጵያ ህዝብ የወከሉ ዲስፕሮፖርሽናሊ በብዛት በስልጣን ላይ ነበሩ። ይሄንንም ሌላው የኢትዮጵያ ህዝብ ድርሻ እንዲኖረው ጀስቲስ ማምጣት የምትችለው ኢኳሊ ሪዲስትሪቢዩት በምታደርግበት ጊዜ ነው። ስለዚህ በዛን ጊዜ ስራችንን አስለቀቁን ማለት ድሮኛ በጠይትና በጉልበት ይዘነውን የነበረውን ፕሪቪሌጅ እነሱን ማለት ነው። እሱ በጣም የሚገርም ክርክር ነው የሚሆነው። ግን ከዛም ውጪ ምንድነው የተደረገው? ጠቅላይ ሚኒስትሩ ፖሊሲዎች አወጡ። ያወጧቸው ፖሊሲዎች በኢኮኖሚ በፖለቲክ 30,000 ስራኛ ለቀቁ የመሳሰሉት ወዘተ ወዘተ። ከመጀመሪያ 30,000 ፖለቲካ እስረኞች ለምን ተለቀቁ ብለው መጀመሪያ ወገዘው ትግራይ ኦንላይን ነው። ይሄ ደግሞ የምናውቀው ቲፒኤልኤፍ አፈቀላጤ ነው። ከዛ በኋላ ኢኮኖሚውም ላይ ተቃውሞ ነበራቸው። ፕራይም ሚኒስተሩ ያወጡት የነበረው በሞላ ሪፎርሙ በዓለም ዙሪያና በኢትዮጵያኖች በጣም ሲቀደስና ሲወደስ ከላይ እስከታች የሚቃወመው የነበረው ማን ነው? የቲፒኤልኤፍ ኃይል ነው። ያ ደግሞ እስካሁን ድረስ የነበረውን ጥቅማችንን ወሰዳችሁብን ነው። ከዛ አልፈው ዋና ዋና ስልጣናቸውን ወስደው ወደ ትግራይ ገቡ። ትግራይ ሲገቡ ደግሞ ያደረጉት ምንድን ነው? እራሳቸው የሚሉት ነው ይሄ 250,000 ሚሊሻ ያሰልጥነናል፣ እንኳንስ እናንተ ኢትዮጵያኖች ይቅርና የሰብሳሃራን አፍሪካን እንደመሰሳለን የሚል እንትን ነበራቸው። እና አሁን አቶ ዮሐንስ እቺ ትንሿ የትግራይ ኃይል እንዴት አድርጋ ነው ይሄንን ሁሉ መጣች የሚለውን ነገር ሲያነሱ ከእውነታው ጋራ ትንሽ የሚቃረን ይመስለኛል።
መልካም።
ከዛ ውጪ ግን እዚህ ላይ አቆማለሁኝ። ከዛ ውጪ ግን ምንድን ነው? አዎ በእርግጥ ብዙ የተፈጠሩ ግፎች አሉ በዚህ በጦርነቱ ጊዜ። እነዚህ ግፎች ግን በተወሰነ መልኩ በጣም ከሚያስፈልገው በላይ ይጋነነው ነበር። ለምሳሌ የአምነስቲ ኢንተርናሽናል ዳይሬክተሯ ራሷ ሪፍራክት አድርጋለች። በእርግጥ መጀመሪያ ላይ ሲወጣ ምንድን ነው የተባለው? ከ750 እስከ 1500 ሰው አክሱም ላይ ከቤተ ክርስቲያን ውስጥ አውጥተው ገደሉ ነበር የተባለው። እሱ ትክክል እንዳልሆነ አሁን የኢንተርናሽናል እንትኖች ሲገቡ ግልጽ አድርገዋል። የኢትዮጵያን ሂውማን ራይትስ ኮሚሽን ያለው ከመቶ በላይ የሚቆጠሩ ተገደሉ ነው። እና ብዙ መጣራት ያለባቸው ነገሮች አሉ። እኔ አሁን ያለውን ሁኔታ የኢትዮጵያ መንግስት የሚለውንም የቲፒኤልኤፍ የፕሮፓጋንዳ ማሽኖች የሚያወጡትን ነገር መቀበል አልፈልግም። ትክክለኛ መሆን ያለበት ምንድን ነው? ኢንተርናሽናል ኢንቨስቲጌሽን እየተጀመረ ነው። አም ሃፒ የኢትዮጵያ መንግስት ያንን ፈቅዷል። እንደኔ ቢሆን ትንሽ ቀደም ብሎ ቢፈቀድ ከዲሴምበር ጀምሮ መፈቀድ አለበት እያል በዛ ነገር ላይ ብዙ ጽፍ ነበረ። እነዚህ ውሸቶችና ትርክቶች እኔ ሁለት ቪዲዮ ሼር ላደርጋችሁ እችላለሁ። የትግራይ ተወላጆች ዝም ብላችሁ ውሸት ጻፉ፣ ማንም እንትን አይለውም፣ 15 ወንድ ሬፕ አደረገኝ ብላችሁ የአንዷን ፎቶግራፍ ለጥፋችሁ ሁሉ አውጡ የሚል አንደኛዋ ሴትዮ ደግሞ በቪዲዮ የተላለፈው የውጭ ሰዎች ሲመጡ ፊታችሁን እና ልብሳችሁን ቀይ ለብሳችሁ ሬፕ ተደረግን እያላችሁ ኡኡ በሉ የሚል እንደነዚህ አይነት ትርክቶችና ፊክሽኖች የኢትዮጵያን ብቻ ሳይሆን የትግራይንም ህዝብ ይጎዱታል። ምክንያቱም እውነቱ ሲወጣ ግልጽ የሚሆን ነገር ነው።
መልካም። የሚከታተሉ ሰዎችም ግራና ቀኝ መከራከሪያዎቻችሁን ሳይስቱ እንዲከታተሉ ብዙ ጥያቄዎችም መመለስ እድል እንዲሰጣችሁ
ቀደም ብዬ እንዳሳሰብኩት
በተቻለ መጠን ሰብሰብ አድርጋችሁ አጠር አጠር አድርጋችሁ ብትመልሱልኝ ደስ ይለኛል። አሁን ወደ ዶክተር በርሄ ልመለስ። ዶክተር በርሄ በንግግሩ ላይ ብቻ ሳይሆን ኤርትራን በሚመለከት በክስ ደረጃ የሚቀርቡትን በኋላ አነሳለሁ። ቀደም ብሎ በተነሱት ሐሳቦች ላይ መስጠት የሚፈልጉት መልስ ካለ ቅድሚያ እድል ስጦ።
ዶክተር ዮናስ ያነሱት ሐሳብ ያመጧቸው ነጥቦች በጣም የምደግፋቸው ከእውነቱም ጋር የተቀራረቡ ናቸው ነው ምለው። ከዛ በተረፈ ግን በጣም እጅግ የሚዘገን ነገር ቢኖር ምንድን ነው? ውሸት በሬ ወለደ ብሎ ማሳመን ይቻላል የሚለውን የናዚዎች አይነት ዘይቤ ይዘው ናገርና እሱ ደግሞ በፕሮፓጋንዳ መልክ ብቻ እንዳይቀር ሌላ ደረጃ ደርሶ የነሱ ምን ልበላቸው ማኔጅ የሚያደርጓቸው ከላይ ያሉት ነው። ይሄ በዚህ ደረጃ ላይ የሚያልቅ አይደለም። ይሄ ጉዳይ ትግራይ ማለት እንኳን አይችልም። የቲፒኤልኤፍ እና የኢትዮጵያ መንግስት ወይ ደግሞ የኤርትራ መንግስት ብቻ የሚመለከት አይደለም። ሌሎች ኃይሎች አሉ ከኋላ ሆነው ሩቅ ቦታ ሆነው ይህን ነገር የሚጠመዘዙት እና የሚዘውሩት የእነሱ መልእክት ነው እየተፈጸመ ያለው። አንዳንድ ምስጢራዊ የሆኑ ነገሮች አሉ ብዙ እንትን የማይሉ ግን ለረጅም ጊዜ የተካሄደ ስለሆነ አሁን ደግሞ ከአንዳንድ ፐርሶናሊቲዎች የአሜሪካ መንግስት በምርጫ ምክንያት በዲሞክራቲክ ፓርቲ ተመርጠው የመጡት እነሱ ያን ራይስ እና የመሳሰሉ ሌሎች ስልጣን ላይ መጥተው እንደገና ማንቀሳቀስ የጀመሩት የድሮ የሞተውን ሬሳ አንስተህ እንደገና መጨፈር ነው የሚሆነው ነው የምለው። እና ይሄ ትንሽ ከበድ ያለ ነገር ነው። ምክንያቱም ከኛ እንትንም ውጭ ነው የሌላ ጥቅም ለመደገፍ ወይም ለማካበት ተብሎ የሚደረግ ነገርም ነው። ከኋላ ሆኖ ይሄንን የሚዘውር አካል አለ እና መሳሪያ ሆኖ ይሄንን የሚያገለግል አካል ደግሞ ነበር። ግሩ እዛ ላይ ነው ኮምፕሌክስ የሚሆነው እና ይህ አካል ደግሞ ከኋላ ሆኖ በተለያዩ ድርጅቶች የሂውማን ራይትስ ይላል፣ የአምነስቲ ኢንተርናሽናል ላይ ምን ይላል፣ ሁሉም ዞሮ ተሳስረው የትልቁ ከኋላ ሆኖ የሚዘውር አካል ተቀጣሪዎች ናቸው። የአውሮፓ ሀገሮችም ሳይቀሩ በዚህ አይነት ጥላ ስር ነው ማለት ያለብን እና በቀላሉ የሚታለፍ ነገር አይደለም ይሄ ነው የምለው።
መልካም። ዶክተር በርሄ እርሶ ጋር ልቆይና ምናልባት በሚቀርቡ ክሶች ላይ የምትሰጧቸውን መልሶች ወይም አስተያየቶች እናስከትል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር መነጋገራቸውን፣ የኤርትራ ጦር ሰራዊት ከኢትዮጵያ ድንበር መውጣቱን መስማማታቸውን፣ የኢትዮጵያ መከላከያ ኃይል በምትኩ የድንበሩን ጥበቃ እንደሚያስፈጽም ይፋ አድርገዋል። በአንጻሩ የኤርትራ ጦር ኢትዮጵያ ውስጥ መኖሩንም ቅድም አቶ ዮሐንስ ጠቅሰውታል። ለመጀመሪያ ጊዜ ነው ጠቅላይ ሚኒስትሩ ያመኑት። ይህም እርምጃ ተከትሏል። በሌላ በኩል በዓለም አቀፍ ተቋማት ቅድም የጠቀሷቸውን ጨምሮ በአክሱም ተፈጸመ የሚሉትን ከፍተኛ የሰብአዊ መብት ጥሰት፣ የሴቶች መደፈር የኤርትራ ጦር መፈጸሙ ነው በተደጋጋሚ የተዘገበው እና ምንድን ነው የእርሶ አስተያየት በዚህ ላይ?
ክርክሩ በነገው ምሽት በራዲዮ መጽሔት ይቀጥላል። ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት። መልካም ሳምንት መጨረሻ እንዲሆን እመኛለሁ። ወደ ተከታዩ ዝግጅት ላሻግራችሁ። ጠቅላይ ሚኒስትር አብይ አህመድ ትግራይ ክልል ውስጥ ባለው ሁኔታ፣ ኢትዮጵያ ምድር ላይ ባሉ የኤርትራ ወታደሮች ጉዳይ እንዲሁም በሰብአዊ መብቶች ጥሰቶችና በሰብአዊ ሁኔታዎች ላይ ለተወካዮች ምክር ቤቱ በዚህ ሳምንት ማብራሪያ ሰጥተዋል። አዳነች ፍስሐዬ እንግዳ አላት። ጠቅላይ ሚኒስትሩ ባነሷቸው ነጥቦች ላይ የህወሓት ምላሽ ነው ያሏቸውን ሐሳቦች ያነሱበት ዝግጅት ይዛለች። ቀጥሎ ይቀርባል።
ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ የኢትዮጵያ የህዝብ ተወካዮች ምክር ቤት 11ኛ መደበኛ ስብሰባ ላይ ተገኝተው በትግራይ ክልል ስላለው ፖለቲካዊ፣ ወታደራዊና ሰብአዊ ሁኔታዎች ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽ ሲሰጡ የኤርትራ ወታደሮች በትግራይ ክልል መኖራቸውን ለመጀመሪያ ጊዜ በይፋ አምነው መቀበላቸው የሚታወስ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሁን በትግራይ ክልል መኖራቸውን ስላረጋገጡት የኤርትራ ወታደሮች ምን ብለዋቸው እንደነበረ ገልጸዋል።
We have no proof of the presence of Eritrean troops inside Ethiopia. I confronted the Prime Minister with that question and he guaranteed to me that they have not entered Tigrayan territory, that the only area where they are is the area that corresponded to the disputed territory between the two countries that in the peace agreement was decided to give back to Eritrea. So this was the testimony that was given to me by the Prime Minister when I confronted him exactly with that question.
ኤርትራ ወታደሮች በኢትዮጵያ ግዛት መኖራቸውን ማረጋገጫ የለኝም። እኔ በግሌ ጠቅላይ ሚኒስትሩን ጠይቄያለሁ። የኤርትራ ወታደሮች በትግራይ ግዛት እንዳልገቡ አረጋግጠውልኛል። አሁን እነሱ ያሉት ሁለቱንም ሀገሮች በሚያጨቃጭቀው በሰላም ስምምነት መሰረት ወደ ኤርትራ መመለስ ባለባቸው ቦታዎች ነው ብለውኛል። ጠቅላይ ሚኒስትሩን ስለ ጉዳዩ ጠይቃቸው የሰጡኝ ቃለ ምስክርነት ይህ ነው። ጠቅላይ ሚኒስትር አብይ በምክር ቤቱ ካነሷቸው ነጥቦች መካከል አንዳንዶቹን በድምጻቸው በማሰማት አምባሳደር ፍስሐ አስገዶምን ጋብዘናል። አምባሳደር ፍስሐ በተለያዩ ሀገራት በአምባሳደርነት ያገለገሉ ናቸው። ጠቅላይ ሚኒስትር አብይ በትግራይ ክልል ስላሉት የኤርትራ ወታደሮች ያሉትን እንስማ።
የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ህዝብ ላይ በጥፋት በሚገለጽ ማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ይህን ማንቀበለው የኤርትራ ስለሆነ አይደለም፣ የኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም።
አምባሳደር ፍስሐ ለዚህ ያላቸው ምላሽ።
በጣም አመሰግናለሁ ስለጋበዛችሁ። እንግዲህ ጠቅላይ ሚኒስትሩ አንደኛ ኤርትራ አልገባም አሉ። ዓለም አቀፍ ከፍተኛው ሲቪል ሰርቫንት የተባበሩት መንግስታት ዋና ጸሐፊ የጠቅላይ ሚኒስትሩን ወሬ ሰምተው ለጸጥታ ምክር ቤት ጠቅላይ ሚኒስትሩ አልገብም ብሎኛል አልገብም ብሎ መስክሯል። ውሸት መሆኑ አሁን ከአራት ወር በኋላ አምነዋል። ቀደም ብለውም በጦርነቱ አንድም ሰው አልሞተም ብለው አሁን ደግሞ በአደባባይ የተጎዳ ሰው አለ፣ የሞተ ሰው አለ፣ ጥፋተኞች ካሉም ይጠየቃሉ ብለዋል። ቀስ በቀስ የዓለም ህብረተሰቡ ተገንዝበዋል። የዘር ማጥፋት ዘመቻ ተደርጓል። በትግራይ ለብዙ ሺህ የሚቆጠሩ እህቶቻችን እናቶቻችን ተደፍረዋል፣ ስቃይ ደርሶባቸዋል። ጠቅላይ ሚኒስትሩ ድረስ ይደርሳል። ከዚች ለመውጣት ነው አሁን እንደገና እንደ አዲስ የዓለም ህብረተሰብን ለማወናበድ ሌላ ልብ ወለድ እየፈጠሩ ናቸው። ከፍተኛ የዓለም አቀፍ ህብረተሰብ የሚከታተለው ወንጀል በመንግስት የተሰራ ነው። የመንግስት መሪ ሆነው እስከቀጠሉ ድረስ ደግሞ ይጠየቁበታል።
ከዚህ ጋር ተያይዞ ደግሞ እኛ ብቻ ሳንሆን የኤርትራ መንግስትም ቢሆን በትግራይ ህዝብ ላይ በደል የፈጸሙትን የኛ አይነት አመለካከት ነው ያለው ብለዋል። እና እስቲ በዚህ ስላይ ያሉት
ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ሰራዊቱ ወንጀል ሰርቶ ከሆነም ህግ ፊት ሊያቀርባቸው ዝግጁ ነው፣ ተሰምቷል ይላል። ይጋለጣሉ፣ ገና በህግም ይጠየቃሉ። እና ይሄ ለእኛ አዲስ ነገር አይደለም። የዓለም ህብረተሰቡ ግን እየታዘባቸው ነው።
ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ወታደሮችን ወደ ትግራይ ስላስገባበት ምክንያት ገልጸዋል።
የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊመንት ላለፉት 20 ዓመታት የኢትዮጵያ ወታደር የነበረበት ምሽግ
ለቃችሁ ሄዳችኋል፣ ኢቲፒኤልኤፍ ኃይል ላለፉት 20 አመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይሄን ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደኛ ሊመጣ ይችላል። የናሽናል ሴኩሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹን ይቆጣጠር ከሆነ በማግስቱ እኛ የለንም፣ አንፈልግም መቆየት የሚል መከራከሪያ አቅርበዋል።
አምባሳደር ፍስሐ፣
እንግዲህ አንደኛ የኢትዮጵያ መንግስት ማንኛውም ኃይል የፈለገው የትግራይ መንግስት ይሁን የትግራይ ልዩ ኃይል ይሁን ወታደሩን ቢያጠቃ የፈለገው ቢሆን ሌላ ኃይል አምጥቶ የሚወጋውን ኃይል ይወጋል እንጂ አንዲት ሉዓላዊት ሀገርን ድንበር ተሻግሮ መጥቶ ሌላውን የውስጥ ኃይል አይመጣም። ነገር ግን እሱ አይደለም ጨዋታ። ሁለት አመት ተኩል የተዘጋጀ ፕሮጀክት ስለነበረ የኤርትራ ሰራዊት ጦርነቱ ሲጀመር በሰዓታቶች ነው የትግራይን ከተሞች ያጥለቀለቃቸው። ተዘጋጅቶ ነው የቆየ። ድሮኑ ከአሰብ ተዘጋጅቶ ነው የቆየ። ሁለተኛ የትግራይ መከላከያ ኃይል እኮ ጨርሰነዋል፣ ደምስሰነዋል፣ ፖሊስ ስራ እየሰራን ነው ብሎ እኮ ጠቅላይ ሚኒስትሩ አውጇል። ለምንድን ነው አሁን ደግሞ የትግራይ ልዩ ኃይል እኛንም የማያጠቃን ከሆነ ትግራይን ለቀን እንወጣለን ብሎኛል የሚሉት? የራሳቸው ጀነራል ስዩም መቀሌ ላይ ያመኛል ገብተዋል ሲሉ እኮ የኤርትራ መንግስት መግለጫ ሰጥቷል። ውለታ ቢስ እርምጃ መወሰድ አለበት ብሏል በራሳቸው በኢትዮጵያ ጀነራሉ ነው። ስለዚህ አሁን ደግሞ የሚሉን ያሉ ምንድን ነው የኤርትራ ሰራዊት ኢትዮጵያ የምትባል ሀገር ራሷን መጠበቅ ስለማትችል ከአንድ ክልል ልዩ ኃይል የኢትዮጵያ መከላከያ ሰራዊት መዋጋት ካልቻለ፣ ህግን ማስከበር ካልቻለ ኤርትራ የሚባል ሀገር መጥቶ ትግራይን ሊያስተዳድር ነው እስኮድ ያሉ። ያሳፍራል፣ ያማል። ጀኔራሉ እንዳሉት ይሄ ዝም ብሎ የልጆች ጨዋታ። የሱዳኑ ጀኔራል ሶስት ቀን ጦርነቱ ከመጀመሩ በፊት አዲስ አበባ ነበር። አሁን ይህንን የሰሜን እዝ የትግራይ ኃይል ስለመጣ ነው ጦርነት የተጀመረው የሚለው ከሶስት ቀን በፊት አዲስ አበባ መጥተው ድንብ ብርህን ዝጋልኝ ብየዋለሁ፣ ምክንያቱ የትግራይ ኃይል እንዳይወጣ ወደ ሱዳን ራሳቸው ለፓርላማ ነው ያሉት ጠቅላይ ሚኒስትር። ስለዚህ ኢሳያስ አፈወርቂ ይወጣል፣ ከትግራይ ሰራዊቱም ይወጣል፣ ወደውም ይሆን ተገደው ይወጣል። የትግራይ ህዝብ እንኳንስ የኤርትራን መንግስት ሊያስተዳድረው ቀርቶ ሌሎች የውጭ ኃይላትም አላስተዳድሩትም። ኢትዮጵያ የምትባል ሀገር እኮ ጦርነቱ በሙሉ ተደርጎባት የተከላከለችው የትግራይ መሬት ነው። ኢሳያስ አፈወርቂ ትግራይን እያስተዳደረ ሊኖር አይችልም፣ ይወጣል። አሁን ለአሜሪካኖች የሚሆን መልስ ነው፣ ለማጭበርበር ነው።
በነገራችን ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች መቼና እንዴት ከኢትዮጵያ ግዛት እንደሚወጡ በግልጽ ባያስቀምጡም ኤርትራ ወታደሮቿን ከትግራይ ለማስወጣት ተስማምታለች ሲሉ ትላንት ተናግረዋል። ኤርትራ ግን እስካሁን ባለው ጊዜ ስለ ጉዳዩ ያረጋገጠችው ነገር የለም። እኛም ከኤርትራ በኩል ለመስማት ያደረግነው ጥረት አልተሳካም። አምባሳደር ፍስሐ አስገዶም በዚህ ላይ ያላቸውን አመለካከት እንዲገልጹልን ጠይቀናል።
እዚህ ላይ ሁለት ነገሮችን ላንሳ። ከትግራይ የሚቃጣ ስጋት ማክሰኞ ዕለት ከነበረ ሐሙስ ዕለት በምን ተአምር ነው ኢትዮጵያ ከትግራይ የምትወጣው? ምን አዲስ ነገር ተገኘ? ሁለተኛው ደግሞ ራሷ ኤርትራ የኤርትራ መንግስት ኢሳያስ አፈወርቂ ትግራይ ውስጥ ገብቻለሁ አሁን ደግሞ ወጣለሁ ብሎ በአደባባይ ለዓለም ህብረተሰብ አላሳወቀም። ይባስ ብሎ የጠቅላይ ሚኒስትር አብይ አህመድ መግለጫ ተከትሎ የወጣው የአስመራ መግለጫ በኤርትራ ውጭ ጉዳይ ሚኒስትር በኩል የወጣው የቆየውን ትብብር እናጠናክራለን እንቀጥላለን የሚል። ስለዚህ አንደኛ ኤርትራ መውጣቷን በውል ማሳወቅ አለባት። ሁለተኛ ደግሞ መውጣቷን የሚከታተል ትግራይ ውስጥ የት ቦታ እንዳሉ የኤርትራ ወታደሮች የሚያጠና አይደንቲፋይ የሚያደርግ ኢንቨስቲጌት የሚያደርግ ተደባልቆ እንዳይቀር በመጨረሻ መውጣቱን የሚያረጋግጥ የዓለም አቀፍ ህብረተሰብ የሚያቋቁመው በተባበሩት መንግስታት ኃላፊነት የሚሰጠው አሰራር መዘርጋት አለበት። ኮሚሽን ሊሆን ይችላል፣ የፈለገው ሊሆን ይችላል። ወደ ነበሩበት ቦታ መመለሳቸውን የሚያረጋግጥ አሰራር እስካተቀመጠ ድረስ በምን ሂሳብ ነው ኢሳያስና አብይን ያሉትን ወስደን የምናምነው? አምስት ወር ሙሉ ዋሽተውን የለ እንዴ? ስለዚህ በአንድ በኩል የዓለም ህብረተሰብ ያደረገውን ጫና እጅግ እናደንቃለን።
ወደ ጠቅላይ ሚኒስትር አብይ አህመድ እንመለስ።
በመጀመሪያ ወዳጅም ጠላትን ማወቅ ያለበት የኢትዮጵያ ህዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ህዝብና መንግስት ወደ እሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ
የሁልጊዜም የኢትዮጵያ ውለታ ነው። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳውም። በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር።
የአምባሳደር ፍስሐ ምላሽ።
እንግዲህ እሳቸው የሚያወሩት ኢትዮጵያ ማን እንደሆነ እኔ አላውቅም። የትግራይ እናቶች፣ የትግራይ ሕዝብ ግን አሁን ያለው የኤርትራ መንግስት፣ ሻዕቢያ የሚባለው የኤርትራ መንግስት እስከ ወዲያኛውም አይረሳውም። እሳቸው የማይረሱበት ምክንያት አላቸው። የኤርትራ ሰራዊት የእሳቸው ዘብ ሆኖ በራሳቸው ዜጎች ላይ ግፍ እየፈጸመ ነው። ለእንደዚህ አይነት ሰራዊት እንዴት ባለውለታችን ነው ይላሉ። አንዲት ኢትዮጵያዊት ትግራዊትን 10-15 ወታደሮች ደፍረዋል። ዓለም እያሳቀቀ ቪዲዮ እንዳይታይ የተከላከለ ይህንን ያደረሰ መንግስትና ሰራዊት ለኢትዮጵያ ባለውለታ ነው። እንግዲህ እሳቸው እና እኔ የምንነጋገር ሁለት የተለያዩ ኢትዮጵያኖች። እሳቸው የእሳቸውን ወንበር ነው ኢትዮጵያ የሚሉ፣ እኔ ደግሞ የትግራይ ህዝብ ሰቆቃ ውስጥ ላይ ነው ያለው። እንዲያውም እስከ መጨረሻው ድረስ የኢሳያስ አፈወርቂ መንግስት እስካለ ድረስ የትግራይ ህዝብ አይረሳም፣ ባለውለታችን ነው የሚሉት። ሁሉ ሴት የተደፈረ፣ የሁሉ ቤተ ክርስቲያን መስጊድ የፈረሰው፣ የእነዚህ ሁሉ ህጻናት አሁን እኮ እየገባ ነው የዓለም አቀፍ ህብረተሰብ ያየዋል። ይህንን ባለውለታ ሳይሆን የትግራይ ህዝብ እውነትም አይረሳው።
ጠቅላይ ሚኒስትሩ በትግራይ ጥፋት ያሉት ስለመፈጸሙም ገልጸዋል።
ጥፋትን በሚመለከት ከፍተኛ የሆነ ግነት አለ፣ ፕሮፓጋንዳ አለ፣ እሱ ነባራዊ ነው። አንድም ጥፋት ካለች ግን ማስተካከያ እርምጃ መውሰድ ያስፈልጋል። በእኛ በኩል ከምናደርገው ውጭ ሰብአዊ መብት ኮሚሽን ጠንካራ ጥናቶች ሲያካሂድ ቆይቷል። በቅርቡ ሪፖርት ያወጣው ተስፋ አደርጋለሁ። ሰብአዊ መብት ኮሚሽን በሚያቀርበውና በእኛ ሪፖርት መካከል፣ ሰብአዊ መብት ኮሚሽን በሚያቀርበውና የጁንታው ርዝራዦች በሚናገሩት መካከል የቁጥር የድርጊት ዲፍረንስ ሊኖር ይችላል። አንድም ቢሆን ግን መፈጸም የለበት።
የአምባሳደር ፍስሐ አመለካከት
ያሉትም አንዱ ነው። የነሰምቸዋል ምን እንዳሉ ልንገርሽ። ሰሜን ህዝብ በትግራይ ኃይሎች ጥቃት ደረሰበት አሉ። ወታደሮች እኮ ናቸው የሰሜን ህዝብ። በሳንጃ ይመቱ ይታኮሱ፣ ጥፋተኛውን አሳደው መዋጋት ይችላል። የትግራይ ኃይል ቢመታቸው የትግራይ ኃይልን ለይተው መምታት አለባቸው። ይሄ ግን ዓለም አቀፍ ወንጀል ነው። ሴትን መድፈር እና እንደ ጦርነት መሳሪያ መውሰድ ያስጠይቃቸዋል። ራሳቸው እኮ ማረጋገጫ ሰጡ። ወንድ ብቻ አይደለም የተደፈረችው፣ ከሰውነት ውጭ ነው የተደረገች አለ። ነገ ጠዋት እኮ ኢንተርናሽናል ህግ ላይ ይቀርባል። የኤርትራ ወታደሮች፣ የኢትዮጵያ የአብይ መከላከያ ሰራዊት አባላት፣ የአማራ ምልሻ በትግራይ እናቶች መነኩሳት ሳይቀሩ ያደረሱት ክፍ ትንሽ እንኳን ትንሽ አልተሰማቸውም። ይቺ የሰሜን እዝ ነች ጦርነቱን የጀመረችው የሚለው እሱም በጊዜው ፉርሽ ይሆናል። እሳቸው ናቸው የጀመሩ። 7 ሰራዊት ነበር ትግራይን የከበበው። የኤርትራ ሰራዊት ወረዲ ገብቶ ነበረ። የትግራይ በህግ የተመረጠውን መንግስት ባለበት ሊዝ የነበረው የሰሜን እዝ ቀድመውታል። ይሄ ደግሞ ጦርነቱ ተጀመረ ያስብለው። የአማራ የፖሊስ ኮሚሽን ኃላፊ ጦርነቱ ከመጀመሩ በፊት ሁመራ ላይ ስናቀናጅ ነበር ብሏል። ቅድም እንዳልኩሽ የሲዳኑ የወታደር ካውንስል መሪ ደግሞ ከሶስት ቀን በፊት አዲስ አበባ መጥቶ ድንበር ህዝጋ ብለውኛል ጠቅላይ ሚኒስትሩ ብለዋል።
ሌላው ያነሱት ነጥብ ደግሞ የሰብአዊ መብት ኮሚሽን ጠንካራ ጥናቶች ሲያካሄድ ቆይተዋል እና በቅርቡ ሪፖርት ያወጣል ብዬ ተስፋ አደርጋለሁ ብለዋል።
ኢትዮጵያ ሰብአዊ መብት ኮሚሽነርም ሪፖርት ያወጣላቸዋል። እኛም ቸገረ ከእኛ ጋር ምንም ግንኙነት የለውም። የኢትዮጵያ ሰብአዊ መብት ኮሚሽን አጣርቶ የኤርትራና የኢትዮጵያ መሪዎችን ይከሳል። ይህንን ጨዋታቸውን ይተውትና የዓለም አቀፍ ተቋማት ገብተው በትግራይ ላይ የደረሰውን ግፍ ለአንዴና ለመጨረሻ ጊዜ ሲያጣሩ ማጋ እንደሚቆም ያኔ እናያለን።
በመጨረሻም ጠቅላይ ሚኒስትር አብይ ያነሱትን ነጥብ እንስማ።
የኔ እምነት ጦርነቱን እውነት አሸንፏል፣ ፕሮፓጋንዳውን እውነት ያሸንፈዋል። ችግር የለውም፣ የጊዜ ጉዳይ ነው። አካሄዱ ግን ቲፒኤልኤፍ በየተቋማቱ አምነስቲ በሉት ዩኤን በሉት ምናምን በሉት ኤጀንሲ ላይ ያለው ኢትዮጵያዊ አብዛኛው የቲፒኤልኤፍ ካድሬ ቤተሰብ አካል ነው። ላለፉት 30 ዓመታት ሰግስጓል። የአሜሪካን መንግስት በመረጃ እያወናበደ ያለው የዚህ ኤጀንት ካድሬ ቤተሰብ ነው። ጓደኞች አሏቸው፣ 20 ዓመት 30 ዓመት ጓደኛ የሆኑባቸው ሰዎች አሉ። ገንዘብ አላቸው፣ ጓደኞች ናቸው። ከስድስት ወር በፊት ሎቢ ቀጥረዋል። ለምን? የተዘረፈ ሀብት አላቸው። ኢትዮጵያ እንደዛ ሀብት የላት።
አምባሳደር ፍስሐ፣
አንደኛ የትግራይ መንግስት አንድም ሎቢ የለውም። አቅም ቢኖረው ምንም አይደለም። እኔ እስከማውቀው ድረስ የትግራይ መንግስት በሎቢ አይደለም የሚሰራው። 24 ሰዓት የሚሰሩ እሳት የሆኑ የተማሩ ሰላማዊ ሰልፍ የሚወጡ ሎቢ የሚያደርጉ ግፉን የሚያሳዩ የትግራይ ልጆችና የትግራይን ህዝብ ትግል የሚደግፉ ሌሎች ኢትዮጵያኖችም እየረዱት ነው የሚሰራው ያለ ጓደኞች አሉት። አዎ ለኮዝ የቆዩ የትግራይ መንግስት እንዳውም ከዓለም እንዳይገናኝ ዘግተው ነው የትግራይን ህዝብ ለሶስት ወራት ሙሉ የጨፈጨፉ። ትግራይ ውስጥ የሚደርሰው ያለ ግፍ በራሳቸው ደርሰውበት ነው። አሁን የገቡት የሚዲያ አካላት እዛ ተከፍሏቸው ነው፣ እውነቱን ግን እያወጡት ናቸው። ግን ፎር ዘ ሬከርድ እስከዚች ሰዓት ድረስ የትግራይ መንግስት አንድም ጠበቃ አልቀጠረም። ቢቀጥር ምንም ችግር የለውም።
አምባሳደር ፍስሃ አስገዶም ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ።
የተከበራችሁ አድማጮች ዝግጅታችን ይቀጥላል። ከነገ እሁድ መጋቢት 19 ጀምሮ አየር ላይ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 ኪሎ ሄርትስ ታገኙናላችሁ። በምሽቱ ቅንብር ንጉሱ ታምሬ አብሮኛል። ሰሎሞን አባተ ነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት እንሸጋገር። ምርጫ የሌለው አፋጣኝ የተግባር ለውጥ አዲስ አበባ ውስጥ ወደ ኮቪድ-19 የሕክምና ማዕከላት እየሄደ ያለው ሕክምና ፈላጊ ቁጥር ባለፉት ጥቂት ሳምንታት ብቻ በሶስት እጥፍ ማደጉ ተነግሯል። እየታየ ባለው አሳሳቢ ሁኔታ ውስጥ ሕብረተሰቡ እጅግ የከፋ ችግር ላይ ከመውደቁ በፊት አሁን ሊደረግ የሚገባውና የሚቻለው ጥንቃቄ የምርጫ ጉዳይ ያለ መሆኑን የሕክምና ባለሙያዎች አጽንኦት ሰጥተው እያሳሰቡ ነው። የፖለቲካና የማህበረሰብ መሪዎችም አርአያነት ያለው ኃላፊነታቸውን ሊወጡ እንደሚገባ ይጎተጉታሉ። አሉላ ከበደ ከአዲስ አበባው ዘጋቢያችን መለስካቸው አምሃ ጋር ያሰናዳውን የዚህን ተከታታይ ቅንብር የመጀመሪያ ክፍል ይዞ ቀርቧል።
አመሰግናለሁ ሰለሞን። ገና ካሁኑ የሆስፒታል አልጋዎች እየሞሉና ህሙማንን መቀበል ከማይችሉበት ደረጃ እየደረሱ ነው። የኮሮና ቫይረስ በኢትዮጵያ መጠነ ሰፊ አካባቢዎችን እያዳረሰና በማህበረሰቡ ውስጥም በከፍተኛ ፍጥነት እየተሰራጨ ነው ይላል በሳምንቱ መጀመሪያ የአዲስ አበባው ዩናይትድ ስቴትስ ኤምባሲ በሳምንቱ መጀመሪያ ይህንኑ አስመልክቶ በድረገጹ ባወጣው መግለጫ። አዲስ አበባ ውስጥ የመንግስትና የግል ሆስፒታሎች ህሙማን ተኝተው የሚታከሙባቸው አልጋዎች መምላታቸውን ይፋ ያደረጉበትን ይጠቅሳል። በተያያዘ ዜና በዩናይትድ ስቴትስ የሚገኘው ኢትዮጵያውያንና ትውልደ ኢትዮጵያውያን የህክምና ባለሙያዎች ያቋቋሙት የኢትዮጵያ የጸረ ኮቪድ ዘመቻ አማካሪ ቡድን በኢትዮጵያ በቅርቡ እየታየ ያለውን የኦክሲጅን መስጫ መሳሪያዎች እጥረት የከሰተውን አሳሳቢ ሁኔታ መነሻ በማድረግ ሊረዱ የሚችሉ ህሙማንን ከከፋ አደጋ ለመታደግ የሚያግዙ አማራጮችን ለማፈላለግ መምከር ይዟል። የዚህን ሁኔታ ልዩ ልዩ ገጽታዎች የሚመለከተውን ተከታታይ ቅንብር ለምሽቱ ባልደረባ የመለስካቸው አምሃ አዲስ አበባ ላይ በስፍራዎቹ ተገኝቶ ያቀናበረውን በማስቀደም እንጀምራለን።
በአዲስ አበባ ከተማ ቦሌ መንገድ ወይንም አፍሪካ ጎዳናን ታኮ በተንጣለለው ሜዳ ላይ የተሰራው ሚሊኒየም አዳራሽ ከአንድ ዓመት በፊት የፌሽታ ዝግጅቶች፣ የሙዚቃ ድግስ፣ ታላላቅ አውደ ጥናት፣ ታላላቅ አውደ ርዕዮችና የመሳሰሉ ትዕይንቶች የሚካሄዱበት ነበረ። ዛሬ ግን ጭር ያለና የኮቪድ-19 ምርመራ የሚከናወንበት፣ የኮቪድ-19 ጽኑ ህሙማን የሚያገግሙበት፣ የአካል ሆነም ጨካኝ ሞት የሚጋፈጡበት ማዕከል ሆኗል። አዎ ከነስሙም ሚሌኒየም የኮቪድ-19 የህክምና ማዕከል ተብሏል። በኢትዮጵያ የኮቪድ-19 ወረርሽኝ የመዛመት አዝማሚያ በጣም የሚያስደነግጥ መሆኑ በየዕለቱ ጤና ሚኒስቴር የሚያወጣው ዘገባ በበቂ ይናገራል። ቪኦኤ ለናሙና ያህል ይህ ማዕከል የሚያስተናግዳቸው ህሙማን ቁጥር እንዴት ይሆን የሚል ጥያቄ ለማዕከሉ ክሊኒካል ዲሬክተር ዶክተር አቤል ሙረጃ እና ለነርሲንግ ዳይሬክተሯ ለሲስተር ንጋት ወለ ሐዋርያት አቀረበላቸው።
በአለፉት ሶስት አራት ወራት የነበሩትን ቁጥሮች ስንመለከት በተቋማችን ብቻ ከጥር መጨረሻ የካቲት መጀመሪያ አካባቢ ከነበረው የታካሚዎች ቁጥር አንጻር በዚህ ሰሞን ያለን የታካሚዎች ብዛት በሶስት እጥፍ አካባቢ ጨምሯል። ከዚያም ባለፈ በጽኑ ህሙማን ክፍል የሚታከሙ ወይም የጽኑ ህሙማን ክፍል እርዳታ የሚያስፈልጋቸው ታካሚዎች ቁጥርም እጅግ በጣም እየጨመረ ይገኛል። እንደ ሀገርም በየዕለቱ ከጤና ሚኒስቴር የሚሰጠንን ወይም የሚገለጸውን መረጃ ስንመለከት በየቀኑ የኮቪድ ህመም የሚገኝባቸው የታካሚዎች ቁጥር በዛን ወቅት ቀደም ተጠቀስኩት ወቅት ከነበረው 500 እና 600 የማይልፍ ቁጥር አሁን 1900 1800 እስከ 2055ም የደረሰበት ጊዜ ነበር። በኮቪድ ጋር ተያይዞ ህይወታቸው ያለፉት ታካሚዎችንም ስንመለከት በቅርብ ቀናት እስካሁን ታይቶ በማይታወቅ ደረጃ በጤና ተቋም ተመርምረው የህልፈተ ህይወታቸው ከኮቪድ ጋር ተያያዘ መሆኑን የታወቁ ታካሚዎች በቀን 2930 ሚሉ ቁጥሮችን ተመልክተናል። ይህ እንግዲህ ጤና ተቋም ላይ ብቻ ፖዚቲቭ መሆናቸው የታወቁ እንጂ በየቤቱ ኮቪድ መሆኑ ታውቆ ሞታቸው እንደ ኮቪድ ያልተመዘገበ ወይም ደግሞ ህመማቸው ኮቪድ ሆኖ ሳይመረመሩ ህይወታቸው ያለፉ ሰዎችን ሳይካተት ነው። ስለዚህ እስካሁን ኮቪድ አገራችን ከገባበት ጊዜ ጀምሮ ያለውን ስንመለከት ከፍተኛ የሆነ ቁጥር ያስተናገድንበት ያለበት ወቅት ነው።
ባለሙያዎቹ በዚህ ወቅት አገልግሎት ሲሰጡ የሚያዩትን ስቃይና በህዝቡ ዘንድ የሚታየው ግዴለሽነት ከግዴለሽነቱ ተከትሎ የመጣውን የታማሚ ቁጥር ማሻቀብ ሲመለከቱ የሚሰማቸውን ጭንቀት የማዕከሉ ነርሲንግ ዲሬክተር ሲስተር ንጋት ወላዋሪያት ይገልጹታል።
በሶስት ጥፍ መጨመሩ እጅግ በጣም ስጋታችን ሆኗል። ከሰው አለመጠንቀቅ ጋር ተያይዞ ማለት ነው። እና ያንን እንዴት አድርጎ አስተምሮ መቀየር እንደሚቻል በጣም እያስፈራን ነው ያለው። ምክንያቱም መልእክት በየጊዜው ይተላለፋል። በቴሌቪዥንም ከጤና ሚኒስቴርም የተለያዩ መልእክቶች ይተላለፋሉ። ሰው ከምንም አልቆጠረውም ማለት እንችላለን፣ ካለው ቁጥር ጋር ስናመሳክረው ማለት ነው። እና በጣም የሚያስፈራ ሁኔታ ላይ ነው ያለ ነው።
ለሁለቱም የሕክምና ባለሙያዎች ይህን መዘናጋት ለመቀልበስ ምን ቢደረግ ይሻላል የሚል ጥያቄ አነሳውላቸው። ዶክተር አቤል ሙረጃ የጥንቃቄ እርምጃዎችን በተመለከተ ምንም አዲስ ነገር እንደሌለ ጠቁመው ትኩረት ሊሰጠው ይገባል ያሉትን ያስረዳሉ።
ስብሰባ ያለባቸውን ሃይማኖታዊ፣ መንግስታዊ በዓላት ሊሆኑ ይችላሉ ወይም ስብሰባዎች ሊሆኑ ይችላሉ፣ ሰዎች የሚሰበሰቡባቸውን ቦታዎች በተቻለ መጠን አለማዘውተር፣ እንደዚሁም ደግሞ ስንሰበሰብ ማህበራዊ ርቀታችንን በሚገባ መጠበቅ የሚሉትን ነገሮች አበክረን ልንተገብራቸው ይገባል። ምናልባት አንድ ነገር መናገር የምንፈልገው ዛሬ የደረስንበትን ይህንን ከፍተኛ ቁጥር አቮይድ ለማድረግ እድል ነበረን። የዛሬ ወር ሁለት ወር ይሄው ማስጠንቀቂያ፣ ይሄው ዜና፣ ይሄው ዘገባ በተለያየ ጊዜ ይሰራ ነበረ፣ ኮቪድ እየጨመረ ነው እንጠንቀቅ የሚለው። ትላንትን ሳንጠነቀቅ ዛሬ እዚህ ደርሰናል። ነገ ደግሞ ከዚህ የባሰ ቀን እንዳይመጣ ዛሬ ብንጠነቀቅ መቀነስ እንችላለን። ስለዚህ ህብረተሰቡ አሁንም ከዚህ በፊት የነበረውን ጥንቃቄ አሁንም እንዲተገብር፣ አሁንም ባለው ጥንቃቄ እንዲቀጥል መክራለሁ።
ሲስተር ንጋት ግን የመሪዎች ሚና አንድ መልካም ውጤት ሊያስገኝ እንደሚችል እምነት አላቸው።
ሁሌም ሰው የሚከተለው የሚያየው ነገር አለ። መዘናጋቱ እጅግ በጣም በዝቷል። መንግስትም ማስቆም የሚገባበትን ቦታ ማስቆም ቢችል ደስ ይለኛል። የመዝናኛ ቦታዎች እጅግ በጣም በጣም በተስፋፋ ሁኔታ ነው ያሉት። ሰርጉ እንደ ልብ እየተደረገ ነው። ስብሰባዎች እየተደረጉ ነው። እዛ ላይ በቴሌቪዥን እንኳን ስናይ እዚህ ስብሰባ ላይ ማስክ የማያደርጉ ሰዎችን እናያለን። እና ከፍተኛ ኃላፊነት ያለባቸው ሰዎች አድርገው ሲያይ ንብ መሪውን አይደል የሚከተለው? ስለዚህ ህዝብ መሪውን ነው የሚከተለው፣ አውራውን ይከተላል ንብና መሪዎች ላይ ሊደር ነን ሆነው የተቀመጡት ሰዎች ሮል ሞዴል መሆን አለባቸው። እነሱ ማስክ ሳያደርጉ እኛን ማስክ አድርጉ ብለው ያስጨንቁናል፣ ለፖለቲካቸው ነው እየተባለ ነው የሚወራው። እና እሱን ነገር መቅረፍ መቻል አለበት። አሁን አርቲስቶች አይን የሚጣልባቸው ሰዎች አሉ፣ መሪዎች አሉ፣ እና የፓርላማ ሰዎች አሉ፣ ትልልቅ ቦታ ላይ ያሉ ሰዎች አሉ። እነሱ ባለው የስብሰባ አጋጣሚ ማስክ አድርገው መታየት መቻል አለባቸው። እነሱ ራሳቸውን ሲጠብቁ ካየ ህዝቡ መሆ ይሄ ነገር አለ ማለት ነው ይላል። ሌላው ምንድን ነው? አሁን በፊት እንደተጀመረ ፖሊስ ሁሉ ይደበደባል ማስክ ሳታደርግ ስትቀር እና እኛ እንግዲህ ማስተዋል ተሰጥቶናል ይመስለኛል። እንደ ሰው እንደ ባለ አእምሮ ማድረግ ያለብንን ነገር ራሳችን አስበን ማድረግ አለብን። ዱላ አያስፈልገንም፣ ግን ከመሞት ደግሞ ዱላ ይሻላል ብዬ አስባለሁ። ፖሊስ መምታት ካለበትም መጥቶ ሰውን ያስተምር።
መለስካቸውን ለጥንቅሮቹ አመሰግናለሁ። አድማጮች፣ ቀደም ብዬ ያስተዋወቅኩት የዩናይት ስቴትሱ የኢትዮጵያ የጸረ ኮቪድ አማካሪ ቡድን የያዘውን ውጥንና በተለይም አስቸኳይ እርዳታው በተፈለገባቸው አጣዳፊ ህመም አይነቶች ከተላላፊ በሽታዎችና ከሳምባ በሽታ አማካሪ ሐኪሞች ጋር ያደረግናቸውን ምልልሶች በተከታታይ የምናቀርብ መሆኑን ከወዲሁ ለማስታወስ እንወዳለን።
የተከበራችሁ አድማጮች፣ የዛሬ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። ሰሎሞን አባተነኝ ያስተናገርኳችሁ። የዝግጅቱ አቀናባሪ ንጉሱ ታምሬ ነው። መልካሙን ሁሉ እንመኛለን። ከኛ ጋር ስለቆያችሁ እናመሰግናለን። ኮቪድ-19 አሁንም በዓለም ዙሪያ እጅግ የከበደ ፈተና መሆኑን አይዘንጉ። እርሶም ዘወትር አደጋ ላይ ነው፣ ሊያሳምሞ ሊገድሎ ይችላል። ከመጠንቀቅ አይቦዝኑ እባክዎ። የእጆችዎን ንጽህና አይጠብቁ እባክዎ። ከሌሎች ጋር አይቀራረቡ፣ አይተፋፈጉ። ማስክዎን ዘወትርና በትክክል ይጠቀሙ። ማስክዎ የሚያስፈልግዎ አፍንጫዎና አፍዎ ላይ እንዲሆን ነው። አፍንጫዎም አፍዎም ላይ በጥንቃቄና በንጽህና ይጠብቁት። ላዩ ላይ ሕይወትዎ አለ። ሰላም ጤና ይስጥልኝ። በደህና አደሩ።